ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አቤቱ ሐሳቦችህ በኔ ዘንድ እንደምን እጅግ የተከበሩ ናቸው። ቁጥራቸውም እንደምን በዛ። በቁጥራቸው ካሽዋ ይልቅ ይበዛሉ። ተነሳውም እኔም ገና ካንተ ጋር ነኝ ይላል ባሪያው ዳዊት። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር እኔንና እናንተን ደግፎን ካለፈው ሳምንት ወደዚህኛው አዲስ ሳምንት ደግሞ በሰላም አሽጋግሮናል። እግዚአብሔር ታላቅ ነው። ስለዚህም ደግሞ በታላቅ ምሕረቱ እኔንና እናንተን ደግፎን እንደገና በቃሉ ማዕድ ፊት እግዚአብሔር አንድ ላይ አደረገን። በእያላችሁበት ስፍራ ሆናችሁ እነሆ ተጠምታችሁ ተርባችሁ የጌታንም ቃል ለመመገብ ቀርባችሁ ልትሆኑ ትችላላችሁ። እግዚአብሔር ደግሞ የእያንዳንዳችንን መሻት ያውቃልና እነሆ እንደ መሻታችን ይጨምርብናል ያበዛልናልም። ስሙ እጅግ ይክበር ይመስገን። በዛሬው ምሽት ክፍለ ጊዜ ጥናታችን እንደ ወትሮ ሁሉ ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን ማለት ነው። በሚኖረን ክፍለ ጊዜ ሁሉ ውስጥ ጌታ መንፈስ ቅዱስ በአስተማሪነት በመሪነት ከኛ ጋር ይሆናል። አዎ ሁሌም ከኛ ጋር ነውና እንጸልይ።
በሰማይና በምድር ላይ የምትገዛ እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን ስላለፉት ቀናት ስለዚህም ቀን ሁሉ። ኖ እግዚአብሔር ሆይ ስትመግበን ስትናገረን ስታስተምረን ነበረ። በዚህ ሁሉ ውስጥ ሕይወታችን እግዚአብሔር ሆይ ባንተ ቃል ረክታለች። እውነትንም ወደ ማወቅ ደረጃ እግዚአብሔር ሆይ ቀን ወደ ቀን ታመጣናለ ታሳድገናለ። እጅግና መሰግናለን እግዚአብሔር ሆይ በዛሬው ቀን ውስጥ ነው ጌታ አምላካችን ሆይ ደግሞ የምትናገረንን መስማት እንድንችል ልባችንን ለቃል አመቻችተ ጌታ እግዚአብሔር አምላካችን ሆይ መንፈሳችንንም ለቃል ጌታ ሆይ አስገዝተ በዚህች ሰዓት እንድትመራን እንጸልያለን። እግዚአብሔር አምላካችን ሆይ የዲያብሎስና የሰይጣንን ሐሳብ ከቃልህም ደግሞ ፈቀቅ ሊያደርገን የሚፈልግ የተንኮለኛውን ሐሳብ ሁሉ በጌታ በኢየሱስ ክርስቶስ ስም እንቃወማለን። አንተ የክብሩን ስፍራ ውሰድ ስለ ዘላለማዊና ስለ ታላቁ ስም ስትል አሜን።
እውነተኛው አምላክ እግዚአብሔር ብቻ የሌለዋቻ ያለ የነበረ ከጥንቱ ዘላለም የሚኖር እግዚአብሔር ሃሌ 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 ሃሌሉያ ሃሌ 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 ሃሌሉያ የለውም እኩያ። እውነተኛው አምላክ እግዚአብሔር ብቻ የሌለዋቻ ያለ የነበረ ከጥንቱ ዘላለም የሚኖር እግዚአብሔር አለ ሃሌ አለ ሃሌሉያ አለ 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 ሃሌሉያ የለውም እኩያ። በመንፈስ አምልኮት በዝማሬ ከትላንቱ ይልቅ አሁን ዛሬ እርሱ አምላካችን ነውና ለስሙ ምስጋና። እውነተኛው አምላክ እግዚአብሔር ብቻ የሌለዋቻ ያለ የነበረ ከጥንቱ ዘላለም የሚኖር እግዚአብሔር ሃሌ 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 ሃሌሉያ ሃሌ 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 ሃሌሉያ የለውም እኩያ።
አድማጮች የኦሪት ዘሌዋውያን ምዕራፍ 13 መግቢያውንና በውስጡም የተካተቱትን ሐሳቦች ማብራሪያ ሰፋ አድርገን መመልከታችን ይታወሳል። በዛሬው ምሽት ደግሞ የዚህኑ ምዕራፍ ትምህርት ቀጥለን እግዚአብሔር በረዳን መጠን አብረን እናያለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 13ን አውጡ። የምዕራፍ 13 ፍሬ ነገሮችን ከዚህ በታች ከፋፍያ ቅርብላችኋለሁና ጻፍ አርጓቸው። አንደኛ፣ ከቁጥር 1 እስከ 8 አዲስ የጀመረ ለምጽ ስለሚታወቅበት ሁኔታ ይገልጻል። ከቁጥር 1 እስከ 8 አዲስ የጀመረ ለምጽ ስለሚታወቅበት ሁኔታ ይናገራል ወይም ያብራራል። ሁለተኛ፣ ከቁጥር 9 እስከ 17 ያሮጌ ወይም ደግሞ የቆየ ለምጽ መለያ ምልክቶች ምን እንደሆኑ ይገልጻል። ከቁጥር 9 እስከ 17 ያለው የቆየ ለምጽ መለያ ምልክቶች ምን እንደሆኑ ይዘረዝራል ወይም ይገልጻል። ሶስተኛ፣ ከቁጥር 18 እስከ 28 ያለው ስፍራ ደግሞ በቁስል ወይም በባጭ መልክ ለሚታይ ለምጽ መለያ ምልክቶች ወይም ምርመራ ይናገራል። ከቁጥር 18 እስከ 28 በቁስል ወይም በባጭ መልክ ለሚታይ ለምጽ መለያ ምልክቶች ወይም ምርመራ ይናገራል። አራተኛ፣ ከቁጥር 29 እስከ 44 ያለው ደግሞ በራስ ወይም በጢም አካባቢ ለሚወጣው ለምጽ መለያ ምልክቶች ወይም ምርመራ ይናገራል። ከቁጥር 29 እስከ 44 በራስ ወይም በጢም አካባቢ ለሚወጣው ለምጽ መለያ ምልክቶች ወይም ምርመራ ይናገራል። አምስተኛ፣ ከቁጥር 45 እስከ 59 ያለው ስፍራ ደግሞ ለምጽ የያዘውን ሰው ልብስ ስለማስወገድ ይናገራል። ከቁጥር 45 እስከ 59 ያለው ስፍራ ለምጽ የያዘውን ሰው ልብስ ስለማስወገድ ይናገራል። እንግዲህ አሁን አለፍ ብለን የመጀመሪያው ርዕሳችንን እንመለከታለን። አዲስ ለምጽ የሚታወቅበት ሁኔታ። እስቲ ዘሌዋውያን ምዕራፍ 13 ቁጥር 1 እና 2ን ተመልከቱ። እንዲህ ይላል፣ እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው፣ ማናቸውም ሰው በስጋው ቁርበት ላይ ባጭ ወይም ብጉር ወይም ቋቁቻ ቢታይ በስጋው ቁርበት እንደ ለምጽ ደዌ ቢመስል ወደ ካህኑ ወደ አሮን ወይም ከካህናቱ ልጆቹ ወደ አንዱ ያምጡት ይላል። የተከበራችሁ አድማጮች፣ በዘሌዋውያን መጽሐፍ ውስጥ የተጠቀሰውን ለምጽ የሚታወቅበትን መንገዶች ከዘመኑ ሳይንሳዊ ምርመራ ጋር ስናነጻጽረው የዘሌዋውያን የምርመራ መንገዶች በጣም ኋላ ቀር ይመስላሉ። በርግጥ መንገዶቹ ለጥንት ዘመን አእምሮ የሚስማሙ እንጂ ለዛሬው ዘመን ሰው የሚስማሙ አይደሉም። እነዚህ የጥንት ምርመራ መንገዶች ለለምጽ በሽታ መድኃኒት ለማዘዝ የተዘጋጁ ሳይሆን በሃይማኖታዊ ሥርዓት ላይ የሚያተኩሩ ነበሩ። ወዳጆቼ፣ የመጽሐፍ ቅዱስ ምሁር የነበሩት አሜሪካዊው ዶክተር መጊ ስለራሳቸው ወይም ደግሞ ስለነበረባቸው በሽታ ሲገልጹ የካንሰር በሽታ ስለነበረብኝ ይህንን በሽታ ለመጀመሪያ ጊዜ ዶክተሩ ያወቀው ሰውነቴን በማየት ነበር። በኋላ ግን ምርመራውንና ሕክምናውን ሳይንሳዊ በሆኑ መሳሪያዎችና መድኃኒቶች ተከታትያለሁ በማለት ሐሳባቸውን ገልጸው ነበር። በዚህ ምዕራፍ እንደምንመለከተው ካህናት የውጭውን ሰውነት በመመልከት ብቻ ብዙ የበሽታ አይነቶችን ይለዩ ነበር። የሚያዩትን ብቻ ስለሚናገሩ ምንም አያውቁም፣ ኋላ ቀሮች ናቸው ብሎ መፍረድ አይቻልም። የምርመራ ሁኔታቸው በጊዜው ጠቅሟቸዋል። አሁንም ቢሆን ማስታወስ ያለብን በምዕራፉ ትኩረት የተሰጠው በመንፈሳዊና በሃይማኖታዊ ሥርዓት ላይ እንጂ በስጋዊ ወይም አካላዊ ሕክምና ላይ አይደለም። አስቀድሞ ባነበብናቸው ቁጥሮች 3 የለምጽ ምልክቶች ተለይቶ ተጠቅሰዋል። እነርሱም እባጭ፣ ብጉርና ቋቁቻ ናቸው። እነዚህ በዚያን ዘመን ባለው አመለካከት የለምጽ ምልክቶች ይባሉ እንጂ እነዚህ ምልክቶች ያሉትን ሰው ሁሉ ለምጻም ነው ማለት አይቻልም። እዚህ ላይ በመጀመሪያ ደረጃ መደረግ ያለበት ምልክቱ የታየበትን ሰው ወደ አሮን ወይም ከካህናት ወደ አንዱ ማምጣት ነበር። ወገኖቼ፣ እንደዚያውም ሁሉ ትንሽ ሆነ ትልቅ ኃጢአት ቢገለጽብን ታላቅ አኪም ወደ ሆነ ወደ ታላቁ ሊቀ ካህናችን መቅረብ አለብን። ለማንኛውም ኃጢአት ሆነ ለሁሉ ነገር ወደ እርሱ መቅረብ ብቻ ያዋጣል። በስጋችንም ብንታመም ወደ እርሱ መቅረብና መጸለይ ይገባናል። በቅርብ ጊዜ ትዕቢትህን ትተህ ወደ ባለ መድኃኒት ብትሄድ ትፈወሳለህ የሚል ማስጠንቀቂያን ያዘለ ደብዳቤ ከአንድ ሰው አግኝቻለሁ። ትዕቢተኛ እንደሆንኩና ትዕቢቴን ብጥል ፈውስ እንደማገኝ ነግሮኛል። ወንድሞቼና እህቶቼ፣ ጉዳዬን ታላቅ አኪም ወደ ሆነ ወደ ጌታ ኢየሱስ አቅርቤዋለሁ። ኃጢአት ብሠራ ወይም ብታመም ወደዚያ እሄዳለሁ። ይህ ማለት ታምሜ ሳለሁ ወደ ዶክተር ዘንድ አልሄድኩም ማለት አይደለም በማለት ዶክተር መጊ ቅድም የጠቀስኩላችሁ የመጽሐፍ ቅዱስ ምሁር ሐሳባቸውን ገለጹ። በመጀመሪያ ደረጃ ግን መሄድ ያለብኝ ወደ ጌታ ኢየሱስ ክርስቶስ ነው በማለት ሐሳባቸውን አክለው ተናገሩ። እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ዕብራውያን ምዕራፍ 4 ቁጥር 16 ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ በርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ዕብራውያን ምዕራፍ 7 ቁጥር 25ን ልብ ይሏል። ዕብራውያን ምዕራፍ 7 ቁጥር 25 ሐዋርያ ዮሐንስ ደግሞ በአንደኛ ዮሐንስ መልእክቱ በምዕራፍ 1 ቁጥር 9 አንደኛ ዮሐንስ ምዕራፍ 1 ቁጥር 9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው ይላል የእግዚአብሔር ቃል። እስቲ ዘሌዋውያን ምዕራፍ 13 ቁጥር 3 ደግሞ እንመልከት። ካህኑም በስጋው ቁርበት ያለውን ደዌ ያያል፣ ጠግሩም ተለውጦ ቢነጣ ደዌውን ወደ ስጋው ቁርበት ቢጠልቅ እርሱ የለምጽ ደዌ ነው፣ ካህኑም አይቶ እርኩስ ነው ይበለው ይላል። እዚህ ላይ ፈጣን የሆነ ፍርድና እርምጃ አልተወሰደም። ሰውየው ወይም ሴትየዋ ለተወሰነ ጊዜ በጥንቃቄ ይታያሉ። በቆዳው ላይ ያለው የቁስል ምልክት መድረቅ ቢጀምር ሰውየው በነጻ ይሰናበታል። ጸጉሩ ግን መንጣት ቢጀምር የስጋ ደዌው በስጋው ጠልቆ ገብቷል ማለት ነው። ካህኑ ይህ ሰው እርኩስ እንደሆነ ይገልጻል። ወገኖቼ፣ ታላቁ ሐኪም በእኛ ሕይወት ጥልቅ ምርመራ አድርጎ ውጤቱንም እንዲህ ሲል ይገልጸዋል። ግሮሯቸው እንደ ተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የባብ መርዝ ከከንፈሮቻቸው በታች አለ። አፋቸው ምርግማንንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ላይ ይገኛል ይላል። ሮሜ ምዕራፍ 3 ከቁጥር 13 እስከ 16 ያለውን ልብ ይሏል። የሮሜ መልእክት ምዕራፍ 3 ከቁጥር 13 እስከ 16 ያለውን ተመልከቱ። እግዚአብሔር ሁሉም ኃጢአትን ሰርተዋል ይላል። ስለዚህ እኛ ጻድቃን አይደለንም ወገኖቼ። ታያላችሁ፣ እንደ ማንኛውም ዶክተር ታላቁ ሐኪማችን ግሮሯችንን ለማየት አፋችንን እንድንከፍትለት ይጠይቀናል። ምላሳችንን አውጥተን ሲያየን በውስጣችን ማታለልንና ውሸትን ያገኛል። ሁላችንም ወገኖቼ በመንፈሳዊ ሕይወታችን ለምጻሞች ነን። በሰማይ በእግዚአብሔር ዘንድ ለምጻሞች ስፍራ የላቸውም። እዚያ ከመሄዳቸው በፊት በታላቁ ሐኪም በጌታ ኢየሱስ ክርስቶስ መመርመርና መፈወስ አለባቸው። ይህንን ደግሞ እናደርግ ዘንድ ዕለት ዕለት በንስሐ በፊቱ እንድንወድቅ እግዚአብሔር ይርዳን። የተወደዳችሁ ክርስቲያኖች፣ ስለዚህ ለምጽ ወይም የሥጋ ደዌ ኀጢአትን ያመለክታል። እስቲ ከዚህ ቀጥሎ የለምጽ በሽታ ከኀጢአት ጋር የሚገናኝበትን አንዳንድ መንገዶች እንመልከት። ጻፍ ጻፍ አድርጓቸው፣ እኔ ፈጠን ፈጠን ብያነባለሁ። አንደኛ፣ የለምጽ በሽታ በአጸያፊነቱ የታወቀ ነው። አንድ ምሽት አንድ ሰካራም ከመንገድ ዳር መጣና በስብሰባ አዳራሻችን ቁጭ አለ። በድንገትም ከወንበሩ ወደቀ። ከዚያም አምቡላንስ ጠራንና ሰራተኞች መጥቶ ሲያነሱት በትውከቱ ተጨማልቆ አየ ነው። ወገኖቼ፣ ኀጢአት በብዙ መልኩ እንደዚህ አጸያፊ እንደሆነ ልነግራችሁ ወዳለሁ። ሁለተኛ፣ የለምጽ በሽታ አስቸጋሪ በሽታ ነው። አንደኛው ነጥባችን ምንድን ነው ማለት ነው? የለምጽ በሽታ በአጸያፊነቱ የታወቀ ነው የሚል ነው። ሁለተኛው ነጥባችን ደግሞ አሁን ያነበብኩት የለምጽ በሽታ አስቸጋሪ በሽታ ነው የሚል ነው። ዶክተር ኬሎግ የተባሉ ደራሲ ስለ ለምጽ በሽታ እንዲህ ይላሉ። ከበሽታዎች ሁሉ መንፈስ ቅዱስ ለምጽን እንደ ከፍተኛ የኀጢአት ምሳሌ አድርጎ መርጦታል አሉ። ሦስተኛው ነጥባችን ደግሞ ለምጽ በአንዴውኑ ወደ ከፍተኛ ደረጃ አይደርስም። አስተዋላችሁ? ለምጽ በአንዴውኑ ወደ ከፍተኛ ደረጃ አይደርስም። ይህ ሦስተኛ ነጥባችን ነው። በትንሹ ወገኖቼ፣ በእባጭ በቋቁቻና በብጉር መልክ ይጀምራል። ከዚያም አደገኛ ወደ መሆን ደረጃ ያድጋል። በመጀመሪያ በትንሹ የጀመረው ቀስ በቀስ አስፈሪና አስደንጋጭ ወደ ሆነ ሁኔታ ያመራል። ዛሬ በብዙ አገሮች የለምጽ በሽታ ያለባቸው ሰዎች ከህብረተሰብ ተገለው በሆስፒታል ወይም በተለየ ካምፕ ሲኖሩ ይታያሉ። ለመጀመሪያ ጊዜ ሚስዮናውያን ወደ አፍሪካና እስያ ሲመጡ ሰዎች ለምጽ ያነጣቸው ሰዎች ይመስሏቸው ነበር። ካለንበት ምዕት ዓመት በፊት የነበሩ ዊሊያም ቶምሰን የተባሉ ደራሲ ምድርና መጽሐፍ በሚለው መጽሐፋቸው በፓለስቲና ስለሚኖሩ ለምጻሞች እንዲህ ሲሉ ጽፈዋል። አንድ ጊዜ ኢየሩሳሌም እጄ በአንድ መንደር የሚኖሩት አይን የሌላቸውን አፍንጫቸው የተቆረጠውን ጸጉራቸው በፍጹም የተመለጠውን ጤናማ ድምጽ የሌላቸውን በለምጽ የተመቱትን ለማኞች አይቼ በጣም ደነገጥኩኝ። ልነግራችሁ አልችልም። ሁኔታው በጣም አስፈሪ ነበር ብሏል። ሕፃናት ሳለን ወገኖቼ ኃጢአት በጣም ትንሽና የማይታይ ይመስላል። በመጀመሪያ ደረጃ እንደ ነጭ ነጥብ ብቻ ሊታይ ይችላል። ትንሹ ሕፃን ባልጋ ላይ ተኝቶ እግሮቹን ባየር ላይ እርስ በርስ ሲያጋጭ ሌላንም ድርጊት ሲፈጽም ወላጆቹና ዘመዶቹ ሕፃኑ በጣም ቅን እንደሆነ አድርገው ያስባሉ። ይህ የሚያምር ሕፃን በጥንቃቄና በተግሣጽ ካላደገና ወደ ክርስቶስ ዕውቀት ካልተመራ ሕገወጥና ወንጀለኛ ሊሆን ይችላል። አስታውሱ፣ በአንድ ወቅት ሌኒን፣ ስታሊንና ሂትለር የሚያማምሩ ልጆች ነበሩ ወገኖች። ማንም ሰው አንድ ሲኒ አልኮል በመጠጣቱ ሰካራም አይሆንም። አስተዋላችሁ? አንድ ሰው ወደ መጠጥ ቤት ጎራ ብሎ አንድ ሲኒ አልኮል አረቄ ወይም ጠጅ ወይም ደግሞ ጠላ መጠጥ በመጠጣቱ ሰካራም አይሆንም። እግሮቹም አይንገዳገዱም፣ መዘላበድም አይጀምርም። በሌላ በኩል ደግሞ አልኮል መጠጥን የማይጠጣ ሰው ከቶሆኑ ሰካራም ሊሆን አይችልም። ወገኖቼ ኃጢአት በትንሹ ይጀምራል። ልባላችሁ? ኃጢአት በትንሹ ይጀምራል። አራተኛ ነጥብ፣ ለምጽ በትንሹ የሚያድግ በሽታ ብቻ ሳይሆን በርግጥ የሚያድግና የሚሰፋ በሽታ ነው። እደግምላችኋለሁ፣ ለምጽ በትንሹ የሚያድግ በሽታ ብቻ ሳይሆን በርግጥ የሚያድግና የሚሰፋ በሽታ ነው። ከትንሹ ይጀምርና እጅግ አሰቃቂ ወደ ሆነው ደረጃ ይሰፋል። እንደገና ዶክተር ቶምሰን ካሉት ሐሳብ ልትቀስላችሁ፣ ለምጽ በተለያየ የሰውነት ክፍል በተለያየ ደረጃ ያድጋል። ጸጉር እንዲመለጥ ያደርጋል። ጥፍሮች ይላላሉ፣ ይበሰብሳሉ፣ ይነቀላሉ። የጣት መገጣጠሚያዎች ይኮማተራሉ። የጥርስ ድድ እየተመጠጠ ይሄዳል። ጥርሶችም ይጠፋሉ። አፍንጫ፣ ዓይን፣ ምላስና ትናጋ እየከሰሙ ይሄዳሉ። በዚህ አይነት ሁኔታ ጎስቋላው በሽተኛ እያሽቆለቆለ ወደ ሞት ያመራል። በእግዚአብሔር ፊት ኃጢአትም እንደዚሁ ነው ወገኖቼ። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል ቃሉ በያዕቆብ ምዕራፍ 1 ቁጥር 15። ያዕቆብ ምዕራፍ 1 ቁጥር 15። ክርስቲያን ወገኖች፣ ለምጽ ሰውን በቁሙ እያለ የሚገድል በሽታ ነው። ለምጻም እንደ ሞት ሰው ይቆጠር ነበር፣ የስሜት ዋሳትን የመግደል ኃይል አለውና። ኃጢአትም እንደዚያው ነው ወገኖቼ። የኃጢአት ደሞዝ ሞት ነው። እስቲ የእግዚአብሔር ቃል በገላትያ ምዕራፍ 6 ከቁጥር 7 እስከ 8 የሚናገረውን ወይም ደግሞ የሚለውን እንስማ። ገላትያ ምዕራፍ 6 ቁጥር 7 እና 8። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ሥጋው የሚዘራ ከሥጋው መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል ይላል። ወገኖቼ እንደ ለምጽ ኃጢአትም ጠቅላላ ሰውነትን ይገላል። ለምጽም ሆነ ኃጢአት በውጤታቸው የማዛግ ባህሪ ያላቸው ዝገትን ያስከትላሉ ማለት ነው። በቀስታና በእርግጠኛነት ይሰራሉ። ሕይወታችን ቀስ በቀስ እየዛገ እየተበላሸ እየተበላ ወደ ሞትም ያመራል። አስተዋላችሁ? በአንድ ሌሊት ተከስቶ በማለዳ የሚመጣ ነገር የለም። ለምጽ እንደ ልብ ድካም በአንድ ቀን ተከስቶ ወዲያው የሚገድል በሽታ አይደለም። የለምጻም ሕይወት በቀስታ ወደ ሞት ይጓዛል። ኃጢአትም ሰውን በሕይወት እያለ ይገድላል። ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 1 እና 2 እንዲህ ሲል ይጽፋል። ኤፌሶን ምዕራፍ 2 ቁጥር 1 እና 2። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። አስተውሉ ወገኖቼ፣ የለምጽና የኀጢአት መጨረሻቸው ዝግ ብለው ተስፋ ማስቆረጥና ከዚያም ወደማናመልጦ ሞት መምራታቸው ዋናው ግባቸው ነው። አስተዋላችሁ? የለምጽና የኀጢአት መጨረሻቸው ዝግ ብለው ተስፋ ማስቆረጥና ከዚያም ወደማናመልጦ ሞት መምራታቸው ይሄ ዋና ሐሳባቸው ወይም ደግሞ ዓላማቸው ነው። አምስተኛው ነጥብ ደግሞ ለምጽ እንደ ሌሎች በሽታዎች ወዲያው በጣም አሰቃቂና መቋቋም የማይችሉት አይነት ህመም አያስከትልም። ነገር ግን በሽተኛውን አዘንተኛ ያደርጋል፣ እረፍትም ያሳጣል። እንደዚያውም ኃጢአት በሰው ውስጥ ጭንቀትንና ሐዘንን ይፈጥራል። ሰዎች ሐዘንተኞች ስለሆኑ መደሰትና መሳቅ ይፈልጋሉ። ለመዝናናት ሲሉ ወደ መዝናኛ ስፍራዎች፣ ወደ ዳንስ ቤቶች ይሄዳሉ። እስቲ ወዲያና ወዲህ የሚንቀሳቀሱትን ሰዎች ተመልከቱ። ፊታቸው ሐዘንተኛ ነው፣ እረፍትም የላቸውም። ስለዚህ ይህ ትውልድ የሚቅበዘበዝ ትውልድ ስለሆነ ለምጽ ያዘውን ሰው ይመስላል። ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 19 እንደሚናገረው ኤፌሶን ምዕራፍ 4 ቁጥር 19 ኃጢአት በመጨረሻ ሰውን ምንም ሊሰማ ወደማይችልበት ደረጃ ያደርሳል። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። ሰዎች ቀስ በቀስ ወደሚያሳዝን ሁኔታ ይጓዛሉ። በገዛ ህሊናቸው እንደሚቃጠሉ ደንዝዘው ወደሚለው ሁኔታ ይደርሳሉ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 2ን ልብ ይሏል። ስድስተኛው ነጥብ ደግሞ ማለትም የለምጽ በሽታ ከኃጢአት ጋር ከሚገናኝበት ነጥብ አንደኛው ለምጽ በዘር የሚተላለፍ እንደሆነ ይታሰባል። ይህ ስድስተኛ ነጥብ ነው ማለት ነው። ለምጽ በዘር የሚተላለፍ እንደሆነ ይታሰባል። ለምጽ በዘር ይተላለፋል የሚለው አባባል እውነት ቢሆንም ባይሆንም ኃጢአትን ግን ሰዎች ከአባታቸው ከአዳም ይወርሳሉ። ኃጢአተኞች ወደ ዓለም የሚያመጡት የበለጠ ኃጢአተኞች የሆኑትን ሰዎች ነው። ከአንድ መጽሐፍ ያገኘሁትን አንድ ጽሑፍ ልጥቀስላችሁ። የሰው ግብረ ግባዊ ባህሪ መሻሻል እንደሚችል ዓለማዊ ትምህርት ሲናገር፣ የክርስትና ትምህርት ግን የሰው ግብረ ግባዊ ባህሪ በመጥፎ ውድቀት ደረጃ እንደሚገኝ ይናገራል። አስተዋላችሁ? የሰው ግብረ ግባዊ ባህሪ መሻሻል እንደሚችል ዓለማዊ ትምህርት ሲናገር ወይም ሲገልጽ፣ የክርስትና ትምህርት ግን የሰው ግብረ ገባዊ ባህሪ በመጥፎ ውድቀት ደረጃ እንደሚገኝ ይገልጻል። ዓለማዊ ትምህርት ለግብረ ገባዊ መሻሻል የሰውን ውጫዊ አካል መሳሪያ አድርጎ ሲያቀርብ፣ ክርስቲያናዊ ትምህርት ደግሞ የሰው ግብረ ገባዊ ባህሪ መሻሻል የሚችለው በእግዚአብሔር እንደሆነ ያምናል። ከዚህ ውጪ የሰው ክፉ ባህሪ ከአንዱ ወደ አንዱ ይተላለፋል እንጂ አይሻሻልም። ሰባተኛው ነጥባችን ደግሞ በመጨረሻም ለምጽና ኃጢአት ሰውን ከእግዚአብሔር ይለያሉ። አስተዋላችሁ? ለምጽና ኃጢአት ሰውን ከእግዚአብሔር ይለያሉ። ይህ ሰባተኛ ነጥባችን ነው። ለምጽ ሰውን ከህብረተሰቡ ብቻ ሳይሆን ከቤተ መቅደስም ያርቅ ነበር። እግዚአብሔር ቅዱስ የጽድቅና የንጽህና ምንጭ መሆኑ መዘንጋት የለበትም ወገኖች። ስለዚህ ለምጽ ሰውን ከእግዚአብሔር ለሚለየው ኃጢአት ተስማሚ ምልክት ነው። እስቲ መጽሐፍ ቅዱሳችንን ከፍተን ኢሳይያስ ምዕራፍ 59 ቁጥር 2ን እናንብብ። ኢሳይያስ ምዕራፍ 59 ቁጥር 2 እኔ አነብላችኋለሁ። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። በራእይ ምዕራፍ 21 ቁጥር 27 እና ራእይ ምዕራፍ 22 ቁጥር 15 መሰረት ይቅርታን ያላገኘና በክርስቶስ ደም ያልታጠበ ኃጢአተኛ በአዲሲቱ ኢየሩሳሌም በእግዚአብሔር ማደሪያ ስፍራ አይኖረውም። ራእይ ምዕራፍ 21 ቁጥር 27 ምዕራፍ 22 ቁጥር 15ን በኋላ ተመልከቱ። ስለዚህ ወገኖቼ በሥጋ ላይ የሚገለጸው ለምጽ ኃጢአትን ይወክላል። ለምጻሙን ካህን ማየት ነበረበት፣ ከዚያም ርኩስ እንደሆነ ያስታውቃል። እንደዚያውም ታላቁ ሐኪም ጌታ ኢየሱስ ክርስቶስ የሰውን ዘር ሁሉ ያያል፣ ኃጢአተኛም እንደሆነ ያስታውቃል። ይህንን የሚያደርገው ለመንጻት ወደ እርሱ እንድንመጣ ነው። እርሱ ኃጢአተኛን ሊነካና ሊያነጻው የተዘጋጀ አዳኝ ነው። ወገኖቼ ዋና ችግራችን ሌላ ሳይሆን ኃጢአት ነው። ለዚህም በሽታ መፍትሔው የእግዚአብሔር ልጅ መድኃኔዓለም ጌታ ኢየሱስ ክርስቶስ ብቻ ነው። አሁን ወደ ምዕራፉ ቁጥሮች እንመለስና ዘሌዋውያን ምዕራፍ 13 ቁጥር 4ን እስቲ እናንብበው። ቋቁቻውም በሥጋው ቁርበት ላይ ቢነጣ ከቁርበቱም የጠለቀ ባይመስል ጠግሩም ባይነጣ ካህኑ የታመመውን ሰው 7 ቀን ይዘጋበታል ይላል። በዚህ ቁጥር ፈጣን የሆነ ፍርድ እየተሰጠ አይደለም ያለው። እንደዚያውም እግዚአብሔር ከእኛ ጋር ባለው ግንኙነቱ ቁጣውን በችኮላ አይገልጥም፣ ትዕግስቱ ብዙ ነውና ኃጢአተኛው ከኃጢአቱ እንዲመለስ ሰፊ ዕድል ይሰጠዋል። እግዚአብሔርም በፊቱ አልፎ እግዚአብሔር ማሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍንም ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችን ኃጢአት በልጆች እስከ 3ና እስከ 4 ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ ይላል። ዘጸአት ምዕራፍ 34 ቁጥር 6ና 7ን ልብ ይሏል። ዘጸአት ምዕራፍ 34 ቁጥር 6ና 7ን ይመለከቷል። ይህ አይነት ግሩም ጥቅስ የሚገኘው በብሉይ ኪዳን ነው። አዲስ ኪዳንስ ለእግዚአብሔር ትዕግስት ምን ይላል? እስቲ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 የሚለውን እናንብብ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል የጌታ ቃል። ታላችሁ ወገኖቼ፣ ካህኑ በለምጽ የተጠራጠረውን ሰው ለሰባት ቀን ይዘጋበታል። ካህኑ ለምጽ መሆኑን ቢጠራጠርም በሽታው የጀመረውን ሰው በትዕግስት ይመለከተዋል። እንደዚያውም እግዚአብሔር ዓለምን በኃጢአት ምክንያት ዘግቷታል። ስለዚህ ጉዳይ ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 11 ቁጥር 32 እንዲህ ይላል። ሮሜ ምዕራፍ 11 ቁጥር 32ን ተመልከቱ። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና ይላል። በገላትያ መልእክቱ ሐዋርያው ጳውሎስ ምዕራፍ 3 ቁጥር 22 ደግሞ እንዲህ የሚል ቃል ተጽፏል። ገላትያ ምዕራፍ 3 ቁጥር 22 ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል ይላል። ሰው የሚኖረው በዚህ በተዘጋ ዓለም ውስጥ ነው ወገኖቼ። ሰው ወደ ጨረቃ ሄዶ ከዚያ ሲመለስ ከዚያ አንድ አዲስ በሽታን ይዞ ወደ ምድር መጥቶ እንደሆነ ይመረመራል። በዚህች ምድር ላይ በቂ የሆነ በሽታ አለን። እግዚአብሔር ግን ሁሉም ባለመታዘዝ ምክንያት የዘጋው ምሕረቱን ለማሳየት ነው። እግዚአብሔር ምሕረቱንና ቸርነቱን ደግሞ ለትለታ ይፈጽም።
ወንድማችን የመቶ አለቃ ዳዊት ዳንኤል ዋጌሾ ሸካ ዞን የኪ ወረዳ ቴፒ ከተማ የጻፈልን ተናፋቂው ደብዳቤ ደርሶናል። በጌታ የተወደድኩ ወንድማችን የመቶ አለቃ ዳዊት የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ ይያልን እኛም ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። ደብዳቤህን ስንመለከት ዝግጅታችንን መከታተል ከጀመርክ እነሆ 2 ዓመታት መሆናቸውን ተረዳን። እግዚአብሔር ደግሞ ላንተ የሚሆን በቂ ምግብ ስላለው እነሆ ይህ ዝግጅታችን ዳግመኛ ለ5 ዓመት መቀጠሉን ስትረዳ በእውነት እጅጉን ደስ እንደሚል ከዚህም ደግሞ በቀሪው አመት እግዚአብሔር ታላቅ ነገርን እንደሚያስተምር እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይባርክ። እስካሁን ድረስ ያገለገለ እስካሁን ድረስ የደገፈ ጌታ ደግሞ ለወደፊትም በብዙ በዚህ በራዲዮ ሞገድ አማካኝነት እንደሚያገለግል የሚያስፈልግህን ነገር ሁሉ እንደሚጨምርብህና እንደሚሞላብህ ጸሎታችን ነው። ጻድቅ በእምነት ይኖራልና ታምነ በጌታ ቤት አው አገልግል። እግዚአብሔር ይባርክ። ጻፍልን። ሰላም።
አትሞኝ ወገኔ ዘመኑ አልቋልና ተጉዘን ጨርስ ረጅሙን ጎዳና አሜን ረጅሙን ጎዳና ጥቂት ነው የቀረ መለከት ልትሰማ ገብተህ እፎይ ልትነበው አከት